ይህ የምስራች ድምጽ ነው። በምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ሬዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ አሁን ይጀምራል። ለዛሬ ምሽት የተዘጋጀው ፕሮግራም ካለፈው ፕሮግራም የሚቀጥል የኦሪት ዘፍጥረት መግቢያውን ይሆናል።
እንደምናመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ፣ እግዚአብሔር አምላካችን ነው ያለፉትን ቀናት ሙሉ ከማዕዱ ሲመግበን እስከዚህች ሳምንት መጨረሻ ቀን ደግሞ አግዞናል። ዛሬም እግዚአብሔር አምላካችን እንደሚያግዘን በድንቅ ሁኔታ ደግሞ ቀርቦ ለኔና ለናንተ እንደሚናገረን የመንግሥተ ሰማያትን ምስጢራት ገላልጦ እንደሚያስተምረን እኔ ባለሙሉ ተስፋ ነኝ። እግዚአብሔር ለዘላለም እየተመሰገነ ይሁን። ላገዘንና ለረዳን ጌታ ምስጋናን ብንሰዋ ታዲያ ይበዛበታልን?
እግዚአብሔር ሆይ በዘመናችን ሁሉ ያደረክልንን ስናስብ ስናሰላስል ጌታ ሆይ ከየት እንጀምር ወዴት እንጨርሰው? እግዚአብሔር ሆይ ከልጅነታችን ወራት ጀምረህ በቤት ያስቀመጥከን ያሳደከን ብዙዎች አለን። ከኮበለልንበት ዓለም ይሻለናል ብለን በድንቁርና በዓለም ውስጥ ስንባዝን ስንዳክር የነበርነውን ደግሞ በፍቅር እነሆ ጠርተህ ደግሞ ወደ ቤት እንደገና የጠራንና ገባን አለን። እግዚአብሔር ሆይ ከቀማኛነት፣ ከጠጪነት፣ ከዘራፊነት፣ ከተደባዳቢነት፣ ከተሳዳቢነት፣ ከዘማዊነት ዓለምና ወጥመድ አውጥተህ ደግሞ በቅድስና በቤት ውስጥ መመላለስ እንድንችል ረድተናልና እጅግ አድርገን እናመሰግናለን። እግዚአብሔር ሆይ የወደቀውን ያሰብክ እነሆ የተፍገመገመውን ማቆም የምትችል አምላክ እንዳንተ ማንም የለም። ስምህ ለዘላለም ይክበር ይመስገን። በዚህች ምሽት ጌታዬና አምላኬ ሆይ በራዲዮናቸው ዙሪያ ተሰብስበው ያሉትን ከአንተም ለመማር የቀረቡትን አንተን ተስፋ አድርገው አንተን ታምነው የመጡትን ኖ ታላላቆችና ታናናሾችን እንድትመለከታቸው በመንፈስ ቅዱስህም ደግሞ ታላቁንና ዘላለማዊ ጥበብ የተሞላበትን ቃልህን በውስጣቸው ጌታዬ እንድታትም እኔንም ወንድሜን አለማየውንና ደነቀን እግዚአብሔር ሆይ በዚህ ስፍራ በስቱዲዮ ውስጥ ያሉትን እንድታስባቸው እለምንሃለሁ። እግዚአብሔር አባቴና አምላኬ ሆይ በደላችንን ድካማችንን ሁሉ እርሳ። ስለ ሰማይን ክብር ለስሜ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ባከበርከው በአንድ ልጅ ስም አሜን። አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ወደ ኦሪት ዘፍጥረት መግቢያ የሚሆነንን አንዳንድ ነጥቦችን በስፋት ስንመለከት ነበር። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን መጻፊያ ደብተሮቻችሁና እርሳሶቻችሁን እስክታወጡ ድረስ በዚህ ቻጭር ሙዚቃ አብረን እንቆያለን። አድማጮቼ ባለፈው ክፍለ ጊዜ ጥናታችን የመጀመሪያዎቹ የዘፍጥረት 11 ምዕራፎች የመጽሐፍ ቅዱስ መግቢያ ናቸው፣ በዚህም መልኩ ልንመለከታቸው ይገባናል ካል በኋላ ዘፍጥረት የነገሮች ጅማሬ መጽሐፍ መሆኑን ጠቃክሰን ነበር። አዎ ኦሪት ዘፍጥረት የነገሮች ጅማሬ፣ የሁሉም ነገር ምንጭ፣ የሁሉም ነገር መገኛና መነሻ የሚጀምር መጽሐፍ መሆኑን ሁላችንም እናምናለን። የዘፍጥረት መጽሐፍ እንቡጥ ጽጌረዳ ሲሆን መጨረሻ ላይ የዘፍጥረት መጽሐፍ እንቡጥ ጽጌረዳ ሲሆን ውበቱም በቀሪው የመጽሐፍ ቅዱስ ክፍል ውስጥ ፈክቶ እንደሚገኝ ከተመለከትን በኋላ የዘፍጥረትን መጽሐፍ መረዳት ይቻለን ዘንድ መጽሐፉን ከፋፍለን ከምንመለከትበት መንገድ አንዱ በትውልድ ወይም በቤተሰብ የዘራረግ ማስቀመጥ እንደሆነ ጠቃክሰን ነበር። ይህንኑ ታዲያ ቀጥለን አብረን እንመለከታለን። ዘፍጥረት ምዕራፍ 1 እስከ ምዕራፍ 2 ቁጥር 6 ከኦሪት ዘፍጥረት ምዕራፍ 1 ፈጠን በሉ እስከ ምዕራፍ 2 ቁጥር 6 የሰማይና የምድር ልደት መጽሐፍ የሰማይና የምድር ልደት መጽሐፍ ብለን እንመድባለን። ከኦሪት ዘፍጥረት ምዕራፍ 2 ከቁጥር 7 እስከ ምዕራፍ 6 ቁጥር 8 የአዳም ትውልድ መጽሐፍ ብለን እንመድባለን። የአዳም ትውልድ መጽሐፍ ሶስተኛ ከኦሪት ዘፍጥረት ምዕራፍ 6 ቁጥር 9 እስከ ምዕራፍ 9 ቁጥር 29 የኖህ ትውልድ መጽሐፍ ብለን መመደብ ይቻላል። የኖህ ትውልድ መጽሐፍ ብለን ልንመድበው እንችላለን። በአራተኛ ደረጃ ደግሞ ከዘፍጥረት ምዕራፍ 10 ቁጥር 1 እስከ ምዕራፍ 11 ቁጥር 9 እስከ ምዕራፍ 11 ቁጥር 9 የኖህ ልጆች ትውልድን እንመለከታለን። የኖህ ልጆች ትውልድን እንመለከታለን። በአምስተኛ ደረጃ ከዘፍጥረት ምዕራፍ 11 ከዘፍጥረት ምዕራፍ 11 ቁጥር 10 እስከ ቁጥር 26 እስከ ቁጥር 26 የሴም ትውልድ ታሪክን እንመለከታለን። ከኦሪት ዘፍጥረት ምዕራፍ 11 ቁጥር 27 እስከ ምዕራፍ 25 ቁጥር 11 ከኦሪት ዘፍጥረት ምዕራፍ 11 ቁጥር 27 እስከ ምዕራፍ 25 ቁጥር 11 የታራ ትውልድ ታሪክን ፈጠን በሉ የታራ ትውልድ ታሪክን እንመለከታለን። ሰባተኛ ከኦሪት ዘፍጥረት ምዕራፍ 25 ቁጥር 12 እስከ 18 ከኦሪት ዘፍጥረት ምዕራፍ 25 ቁጥር 12 እስከ ቁጥር 18 የእስማኤል ትውልድ ታሪክን እንመለከታለን። የእስማኤል ትውልድ ታሪክን እንመለከታለን። ስምንተኛ ከኦሪት ዘፍጥረት ምዕራፍ 25 ቁጥር 19 ከኦሪት ዘፍጥረት ምዕራፍ 25 ቁጥር 19 እስከ ምዕራፍ 35 ቁጥር 29 የይስሐቅ ትውልድ ታሪክን እንመለከታለን። የይስሐቅ ትውልድ ታሪክን እንመለከታለን። ከዘፍጥረት ምዕራፍ 36 ይዘጠነኛ መሆኑ ነው። ከዘፍጥረት ምዕራፍ 36 ቁጥር 1 እስከ ምዕራፍ 37 ቁጥር 1 የኤሳው ትውልድ ታሪክን እንመለከታለን። የኤሳው ትውልድ ታሪክን እናጠናለን። አስረኛ ከኦሪት ዘፍጥረት ምዕራፍ 37 ቁጥር 2 እስከ ምዕራፍ 50 ቁጥር 26 እስከ ምዕራፍ 50 ቁጥር 26 የያዕቆብ ትውልድ ታሪክን እናጠናለን። የያዕቆብ ትውልድ ታሪክን እናጠናለን። እንግዲህ እነዚህን ሁሉ የምናገኘው በኦሪት ዘፍጥረት መጽሐፍ ውስጥ ነው። መጽሐፉ ስለ ቤተሰብ ሐረግ የሚናገር አስደናቂ መጽሐፍ ስለሆነ በዚህ መልኩ ወገኖቼ ብንመለከተው ይጠቅመናል። አሁን ደግሞ ቀጥል አድርገን ዝርዝር ሁኔታዎችን አንድ በአንድ እንመለከታለን። አንደኛ ስለ ኃጢአት ወደዚህ ዓለም መግባት ከኦሪት ዘፍጥረት ምዕራፍ 1 እስከ ምዕራፍ 11 ባለው ክፍል መመልከት ይቻላል። የኃጢአት ወደዚህ ዓለም መግባት ከምዕራፍ 1 እስከ ምዕራፍ 11 ሀ ፍጥረታቱን በተመለከተ ደግሞ ኦሪት ዘፍጥረት ምዕራፍ 1 እና ምዕራፍ 2ን በሙሉ መመልከት ይቻላል። ፈጠን ይያላችሁ ጻፉ። ስለ ሰማይና ምድር የምንመለከተው ከምዕራፍ 1 ቁጥር 1 ነው። ሰማይና ምድርን በተመለከተ የምናገኘው በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ነው። ሁለተኛ ምድር ባዶና ጠፍ ነበረች የሚለውን የምናገኘው ከምዕራፍ 1 ቁጥር 2 ነው። ሶስተኛ እግዚአብሔር በመፍጠር ሂደቱ መቀጠሉን የምናገኘው ከምዕራፍ 1 ቁጥር 3 እስከ ምዕራፍ 2 ቁጥር 25 ነው። ሀ የመጀመሪያ ቀን ማንን ፈጠረ ማለት ነው? ብርሃንን ፈጠረ። ምዕራፍ 1 ቁጥር 3 እስከ 5 በሁለተኛ ቀን ጠፈርን ፈጠረ። ከምዕራፍ 1 ቁጥር 6 እስከ 8 በሶስተኛ ቀን የየብስ መገለጥና የቡቃያዎችን መፈጠር እናገኛለን። ከምዕራፍ 1 ቁጥር 9 እስከ 13 የየብስ መገለጥና የቡቃያዎች መፈጠር ምዕራፍ 1 ከቁጥር 9 እስከ 13 በአራተኛ ቀን ደግሞ ፀሐይ፣ ጨረቃ፣ ከዋክብት ስለመፈጠራቸው ከምዕራፍ 1 ቁጥር 14 እስከ 19 ባለው ስፍራ እንመለከታለን። ምዕራፍ 1 ቁጥር 14 እስከ 19 በአምስተኛው ቀን የእንስሳትን መፈጠር እንመለከታለን። ስለ ስነ ህይወት ነው ማለት ነው። ከምዕራፍ 1 ቁጥር 20 እስከ 23 በስድስተኛው ቀን ምድር የተለያዩ ህያዋን ፍጥረታትን አወጣች፣ ሰውም ተፈጠረ። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 24 እስከ 31 ከቁጥር 24 እስከ 31 በሰባተኛው ቀን ስለ ሰንበት እንመለከታለን። ምዕራፍ 2 ከቁጥር 1 እስከ 3 ኦሪት ዘፍጥረት ምዕራፍ 2 ከቁጥር 1 እስከ 3 የሰው አፈጣጥር በድጋሚ ስለመቅረቡ የምናገኘው በኦሪት ዘፍጥረት ምዕራፍ 2 ከቁጥር 4 እስከ 25 ባለው ክፍል ውስጥ ነው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 4 እስከ 25 የሰው በኃጢአት መውደቅን ደግሞ የምናገኘው ኦሪት ዘፍጥረት ምዕራፍ 3 እና ምዕራፍ 5 ውስጥ ነው። የሰው በኃጢአት መውደቅን የምናገኘው በምዕራፍ 3 እና በምዕራፍ 5 ነው። መጠራጠርና ለእግዚአብሔር አለመታዘዝ የኃጢአት ሁሉ ስር ስለመሆኑ የኃጢአትን ፍሬ የመሳሰሉትን ከነዚህ አሁን ከተጠቀስኳቸው ከምዕራፍ 3 እና ከምዕራፍ 5 እንመለከታለን። ስለ ጥፋት ውሃ ደግሞ የምናገኘው ከምዕራፍ 5 እስከ ምዕራፍ 9 ባሉት ክፍሎች ውስጥ ነው። ኦሪት ዘፍጥረት ምዕራፍ 5 እስከ 9 ስለ ጥፋት ውሃ የሚያወሳውን መመልከት ይቻላል። በዚህ ስር አንደኛ የአዳም ትውልድ መጽሐፍ፣ የሰው ልጅ ታሪክ መጀመር ምዕራፍ 5 ውስጥ እናገኛለን። በሁለተኛ ተራ ቁጥር ደግሞ ከጥፋት ውሃ በፊት የነበረውን ስልጣኔ እናገኛለን። ይኸውም የጥፋት ውሃ ምክንያትና ስለ መርከቡ መሰራት ምዕራፍ 6 ውስጥ ነው ማለት ነው። የጥፋት ውሃ ምክንያትና ስለ መርከቡ መሰራት በኦሪት ዘፍጥረት ምዕራፍ 6 ውስጥ እንመለከታለን። ሶስተኛ ፍርድ በጥፋት ውሃ ማካይነት። ፍርድ በጥፋት ውሃ ማካይነት ስለመምጣቱ ምዕራፍ 7 ውስጥ እናገኛለን። አራተኛ ከጥፋት ውሃ በኋላ የነበረ ስልጣኔ። ፈጠን ፈጠን በሉ። ከጥፋት ውሃ በኋላ የነበረ ስልጣኔ ምዕራፍ 8 ውስጥ እናገኛለን። ከጥፋት ውሃ በኋላ የነበረ ህይወትና ይህ አምስተኛው ነው ማለት ነው። ከጥፋት ውሃ በኋላ የነበረ ህይወትና አዲስ ጅማሬ ምዕራፍ 9 ውስጥ እናገኛለን። ከጥፋት ውሃ በኋላ የነበረ ህይወትና አዲስ ጅማሬ ኦሪት ዘፍጥረት ምዕራፍ 9ን ይመለከቷል። መ የባቢሎን ግንብና የቋንቋዎች መደበላለቅን ደግሞ ከምዕራፍ 10 እስከ ምዕራፍ 11 ባሉት ስፍራ እንመለከታለን። ከምዕራፍ 10 እስከ 11 የባቢሎን ግንብና የቋንቋዎች መደበላለቅ። አንደኛ የነገዶች ዝርዝር ስለ ኖህ ልጆች ምዕራፍ 10። ሁለተኛ የባቢሎን ግንብን በተመለከተ ምዕራፍ 11 የሰው ልጆች ሁሉ አዳኝ የሆነው ጌታ ስለመምጣቱ መዘጋጀት ከምዕራፍ 12 እስከ ምዕራፍ 50 ባሉት ክፍሎች መመልከት ይቻላል። ስለ አብርሃም ከምዕራፍ 12 እስከ ምዕራፍ 23 ባለው እንመለከታለን። ስለ አብርሃም ከምዕራፍ 12 እስከ ምዕራፍ 23 እግዚአብሔር 7 ጊዜ ስለተገለጠለት የአብርሃም እምነት አደገ። አንደኛ እግዚአብሔር አብርሃምን መጥራቱና የሰጠው ተስፋ ምዕራፍ 12 እግዚአብሔር አብርሃምን መጥራቱና ስለሰጠውም ተስፋ ምዕራፍ 12 ውስጥ እናገኛለን። ሁለተኛ አብርሃም ከግብጽ ተመለሰ፣ ከሎጥ ተለየ። በዚህ ጊዜ እግዚአብሔር ለሶስተኛ ጊዜ ለአብርሃም ተገለጠለት ምዕራፍ 13 ውስጥ እናገኛለን። ሶስተኛ ስለመጀመሪያው ጦርነት ደግሞ ምዕራፍ 14 ውስጥ እናገኛለን። አብርሃም ሎጥን ከምርኮ ስለመታደጉ እንዲሁም ስለመጀመሪያው ካህን በዚሁ በኦሪት ዘፍጥረት ምዕራፍ 14 ውስጥ ነው የምናገኘው። አራተኛ እግዚአብሔር በበለጠ ሁኔታ ለአብርሃም ተገለጠለት፣ የሰጠውንም ተስፋ እንደገና አጸናለት። ይህንን ደግሞ በኦሪት ዘፍጥረት ምዕራፍ 15 ውስጥ እናገኛለን። አምስተኛ የአብርሃም የሶራ የአብርሃምና የሶራ በእግዚአብሔር የተስፋ ቃል አለመታመንን እንዲሁም ስለ እስማኤል መወለድ ደግሞ ምዕራፍ 16 ውስጥ እናገኛለን። ስድስተኛ እግዚአብሔር ከአብርሃም ጋር ቃል ኪዳን አደረገ። በዚህ ጊዜ አብርሃም የነበረው ስሙ ምን ሆኖ ተጠራ? አብርሃም ተብሎ ተጠራ። ልጅ እንደሚሰጠው የነገረውንም ተስፋ እግዚአብሔር አጸናለት። ምዕራፍ 17 ውስጥ እናገኛለን። ሰባተኛ ሰዶም እንደምትደመሰስ እግዚአብሔር ለአብርሃም ነገረው። አብርሃም ለዚያች አገር ነዋሪዎች መማለዱንም በዚሁ በምዕራፍ 18 ውስጥ እናገኛለን። ስምንተኛ መላእክት ሎጥን አስጠነቀቁት። ሎጥ ከሰዶም መውጣቱን እግዚአብሔር ሰዶምና ገሞራን ስለማጥፋቱ የሚያወሳውን ክፍል ደግሞ በምዕራፍ 19 ውስጥ እንመለከታለን። ዘጠነኛ በገሬራ በነበረበት ጊዜ አብርሃም ሚስቱ ሳራን በተመለከተ ዋሸ። ምዕራፍ 20 ውስጥ ይህንን ትምህርት እንመለከታለን። አስረኛ ስለ ይስሐቅ መወለድ አጋርና እስማኤል ከቤት ስለመባረራቸው አብርሃም በቤርሳቤ የሚሉትን ሁሉ የምናገኘው ደግሞ ምዕራፍ 21 ውስጥ ነው። 11ኛ ይስሐቅን እንዲሰዋለት እግዚአብሔር አብርሃምን ስለማዘዙ ቃል ኪዳኑንም እንደገና ስለማጽናቱ የምናገኘው በምዕራፍ 22 ውስጥ ነው። 12ኛ ስለ ሳራ ሞት አብርሃም ድርብ ክፍል ያለውን ዋሻ ለመቃብር እንዲሆን ስለመግዛቱ ከኦሪት ዘፍጥረት ምዕራፍ 23 እንመለከታለን። ይስሐቅ ማለትም ስለ ተወዳጁ ልጅ ከኦሪት ዘፍጥረት ምዕራፍ 24 እስከ ምዕራፍ 26 ባሉት ክፍሎች እንመለከታለን። አንደኛ ለይስሐቅ ሚስት እንዲፈልግለት አብርሃም አገልጋዩን ስለመላኩ ርብቃን ይዞ ስለመመለሱ ከኦሪት ዘፍጥረት ምዕራፍ 24 እንመለከታለን። ሁለተኛ የአብርሃም ሞት ይስሐቅና ርብቃ መንትዮቹን ኤሳውና ያዕቆብን ስለመወለዳቸው ኤሳው በኩርናውን ለይስሐቅ ስለመሸጡ የሚያወሳውን ክፍል ደግሞ ከምዕራፍ 25 እንመለከታለን። እግዚአብሔር ቃል ኪዳኑን ለይስሐቅ ስለማጽናቱ ርብቃን በተመለከተ ይስሐቅ መዋሸቱ በገሬራ ይስሐቅ ጉድጓዶችን ስለመማሱ ከምዕራፍ 26 እንመለከታለን። ስለ ያዕቆብ ደግሞ የሚያወሳው ከምዕራፍ 7 እስከ ምዕራፍ 36 ያለው ክፍል ነው። ያዕቆብን በተመለከተ ምዕራፍ 7 ጀምሮ እስከ ምዕራፍ 36 ያሉት የተብራራ ገለጻን ይሰጡናል። አንደኛ ያዕቆብና ርብቃ ለኤሳው የታሰበውን በረከት ለመውሰድ ያደረጉትን ሴራ ከምዕራፍ 27 እንመለከታለን። ሁለተኛ ያዕቆብ ከቤተሰቡ ስለመሰደዱ እግዚአብሔር በቤቴል እንደተገለጠለት ለአብርሃም የሰጠውንም ተስፋ እንዳጸናለት ከምዕራፍ 28 እናጠናለን። ሶስተኛ ያዕቆብ ካራን ደረሰ ከራሄልና ካጎቱ ከላባን ስለመገናኘቱ ለራሄልም ሲል ብዙ ዓመት እንዳገለገለ በተደረገውም ስተት ሊያን ስለማግባቱ ከምዕራፍ 29 እንመለከታለን። አራተኛ ያዕቆብ ልጆች ስለመወለድ ያዕቆብ ከላባን ቤት ለመሄድ ስለመዘጋጀቱ ያዕቆብ ስለ ክፍያው ያደረገውን ድርድር ከምዕራፍ 30 እንመለከታለን። ያዕቆብ ከካራን ስለመሰደዱ ላባን ደርሶ ስለመያዙ ያዕቆብና ላባን በምጽጳ ቃል ኪዳን እንዳደረጉ ከምዕራፍ 31 እንመለከታለን። ስድስተኛ የያዕቆብ ሕይወት ውጣ ውረድን በተመለከተ በጵኒኤል አንድ ሰው ከያዕቆብ ጋር ስለመታገሉ የያዕቆብ ስም ስለመለወጡና እስራኤል ስለመሆኑ ከምዕራፍ 32 እንመለከታለን። ሰባተኛ ያዕቆብ ከኤሳው ጋር ስለመገናኘቱ እንዲሁም ወደ ሱኮት ስለመሄዱ ከምዕራፍ 33 እንመለከታለን። ስምንተኛ በያዕቆብ ቤተሰብ የደረሰ ጥቃት እንዲሁም ያዕቆብ ሴት ልጅ የዲና መነወር የኤሞርን ሰዎች በመግደል ወንድሞቿ ስለመበቀላቸው የሚያወሳውን ክፍል ደግሞ ከምዕራፍ 34 እንዲሁ እንመለከታለን። በዘጠነኛ ደግሞ ያዕቆብ ወደ ቤቴል መመለስን እንዲሁም ራሄል በቤተልሔም ስለመሞቷ ይስሐቅም በኬብሮን ስለማረፉ ወይም ስለመሞቱ ከምዕራፍ 35 እንመለከታለን። በ10ኛ ተራ ቁጥር የኤዶም ህዝብ የሆኑት የኢሳው ቤተሰቦችን በተመለከተ ከምዕራፍ 35 ዮሴፍ የደረሰበት መከራና ያገኘውን ክብር ከምዕራፍ 37 እስከ 50 ያዕቆብ በከነዓን ስለመቀመጡ ያዕቆብ በባርነት ስለመሸጡ ከምዕራፍ 37 እንመለከታለን። የይሁዳ ኃጢአትና ውርደትን በተመለከተ ከምዕራፍ 38 በግብጽ በዮሴፍ ላይ ስለደረሰው መከራ ደግሞ ከምዕራፍ 39 እና 40 እንመለከታለን። በጶጢፋር ቤት ኃላፊ ስለመሆኑ በጶጢፋር ሚስት የደረሰበት ፈተና እስራትም እንደተፈረደበት ከምዕራፍ 39 እንመለከታለን። ዮሴፍ በእስር ቤት የእንጀራና የወይን ጠጅ አሳላፊውን ህልም ስለመፍታቱ ከምዕራፍ 40 እናጠናለን። ዮሴፍ በግብጽ ምድር ስለመክበሩ ከምዕራፍ 41 እስከ ምዕራፍ 48 ድረስ እንመለከታለን። የፈርዖንን ህልም ዮሴፍ ስለመፍታቱ በግብጽ ምድር ባለ ስልጣን መሆኑን የምናሴና የኤፍሬምን መወለድ ከምዕራፍ 41 እናጠናለን። እህል እንዲገዙ ያዕቆብ 11 ልጆቹን ወደ ግብጽ እንደላካቸው ከዮሴፍም ጋር እንደተገናኙ ስምዖን ደግሞ በመያዣ ስም ስለመያዙ እህልና ገንዘብ ይዘው ወደ አገራቸው ስለመመለሳቸው ከምዕራፍ 42 እናጠናለን። ቢንያምን ጨምሮ ያዕቆብ ልጆቹን እንደገና ወደ ግብጽ እንደላካቸው ማንነቱን ሳይገልጥ ዮሴፍ ወንድሞቹን እንዳስተናገዳቸው ከምዕራፍ 43 እንዲሁ እንመለከታለን። ዮሴፍ ወንድሞቹን ወደ አገራቸው እንደሰደዳቸው ጽዋው በቢንያም ከረጢት ስለመገኘቱ ይሁዳ ስለቢንያም ዮሴፍን ስለመለመኑ ምዕራፍ 44 ላይ እናጠናለን። ዮሴፍ ማንነቱን እንደገለጠላቸው ከወንድሞቹም ጋር በፍቅር ስለመሳሳሙ ያዕቆብና መላው ቤተሰቡ ወደ ግብጽ እንዲመጡ እንደጋበዛቸው ከምዕራፍ 45 እንመለከታለን። በምዕራፍ 46 ደግሞ ያዕቆብ ከሰባ ቤተሰቦቹ ጋር ወደ ግብጽ እንደሄደና ያዕቆብም ዮሴፍም እንደገና እንደተገናኙ እንመለከታለን። ያዕቆብና ዮሴፍ እንደገና ስለመገናኘታቸው በዚሁ በምዕራፍ 46 ውስጥ ነው የምናገኘው። ያዕቆብና ልጆቹ በጌሳም ስለመቀመጣቸው፣ ወደ ፈርዖንም ፊት ስለመቅረባቸው፣ በከነዓን ምድር እንደሚቀብረው ዮሴፍ ለያዕቆብ ቃል መግባቱን የምንመለከተው ከምዕራፍ 47 ነው። በሞት ጣር ውስጥ ሆኖ ያዕቆብ ዮሴፍንና ሌሎች ልጆቹን ስለመባረኩም የምንመለከተው ከምዕራፍ 48 ነው። በመጨረሻ ደረጃም ያዕቆብና የዮሴፍ መሞትና መቀበርን የምንመለከተው ከምዕራፍ 49 እና ከምዕራፍ 50 ነው። ከመሞቱ በፊት ያዕቆብ 12 ልጆቹን ባረካቸው፣ ስለ ወደፊት ሕይወታቸውም ትንቢት ተናገረ። ያዕቆብ ሞትና በከነዓን ስለ መቀበር፣ የዮሴፍ ሞትና በግብፅ አገር መቀበርን ከምዕራፍ 50 እንመለከታለን። እንግዲህ እነዚህን ሁሉ ከላይ የዘረዘርናቸውንና የተመለከትናቸውን ነጥቦች ሁሉ አንድ በአንድ ወደ ትምህርቱ ማለትም ወደ ኦሪት ዘፍጥረት መጽሐፍ ጥናታችን ስንገባ እንመለከታለን በሰፊው። እግዚአብሔር ደግሞ ለዚህ ሁሉ ብርታትን እንዲሰጠን፣ መገለጥን እንዲሰጠን፣ ራእይን እንዲሰጠን የእናንተ ጸሎት እጅግ አስፈላጊ ነውና በጸሎታችሁ ሁሉ አስቡ። ደህና ነው።